ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሚያዝያ 25 2010 ዓ.ም ምረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ 42 ሚሊዮን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት በመስቀል ላይ ኢየሱስ የርሱን ታላቅ ፍቅርና የርሱን የምህረት ኃይል በሚገባ አሳይቶናል ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት በቫቲካን በሚገኘው በቅድስት ማርታ የጸሎት ቤት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙ ስብከት እንደገለጹት እምነትን ማሰራጨት የሚቻለው በፍቅርና በሕይወት ምስክርነት ብቻ ነው ማለታቸው መገለጹን የቅድስት መንበር የዜናና የህትመት ክፍል በትላንትናው ዕለት ቅድስት መንበር ከቻይና ጋር ያላትን ግንኙነት በተመለከተ ባወጣው መግለጫ እንደገለጸው ከቻይና መንግስት ጋር ቅድስት መንበር በተከታታይ ያደረገችው የምትገኘው የዲፕሎማሲ ግንኙነት ወደ አንድ ወሳኝ አዎንታዊ እርምጃ እየተለወጠ መሄዱን የሚያሳዩ በርካታ ምልክቶች እንዳሉ መግለጹን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም እምነታችን ይህ ነው በሚል ርዕስ ዘወትር ሐሙስ ወደ እናንተ አድማጮቻችን በተከታታይ የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። በዚህ በተከታታይ በምናቀርበው እምነታችን ይህ ነው በተሰኘው ዝግጅታችን የካቶሊክ ቤተ ክርስቲያን የምታምናቸውንና የምታስተምራቸውን እውነታዎች በመጽሐፍ ቅዱስ በቤተ ክርስቲያኗ መሠረታዊ አስተምሮ ወይም አንቀጸ እምነት በእንግሊዝኛው ዶግማ እንዲሁም የተለያዩ የቤተ ክርስቲያን አባቶች በጻፏቸው ጽሑፎችና አስተምሮች ላይ ተመርኩዘን ያዘጋጀነውን አስተምሮ እናቀርብላችኋለን። በዛሬው ዕለት የምናቀርብላችሁ አስተምሮ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምእመናን ዘንድ የግንቦት ወር በኢትዮጵያ የቀን አቆጣጠር በሚያዝያ 23 2010 ዓ.ም ማለት ነው። ይህ የግንቦት ወር መጀመሩ ይታወቃል። ይህ የግንቦት ወር በወር ደረጃ በካቶሊክ ቤተክርስቲያን ምእመናን ዘንድ የማርያም ወር በመባል እንደሚታወቅ በትላንትናው ለዝግጅታችን መግለጻችን የሚታወስ ሲሆን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ባለፈው እሁድ እንደገለጹት በዚህ የማርያም ወር በመባል በሚታወቀው የግንቦት ወር ውስጥ የክርስቶስ የቤተ ክርስቲያን የምእመናንና እንዲሁም የክርስቲያኖች ሁሉ እናት በመባል የምትታወቀው እመቤታችን ቅድስት ድንግል ማርያም ለየት ባለ መልኩ ጸሎት የሚደረግበት አማላጅነቷን የምንማጸንበት በተለይም ደግሞ በውስጣችን በቤተሰባችን በማኅበረሰባችን በሀገራችንና እንዲሁም በመላው ዓለማችን ውስጥ የጥልና የክርክር ግድግዳ ተደርምሶ በአንጻሩ የሰላምና የብልጽግና መንፈስ ይወርድ ዘንድ በእርሷ አማካይነት ወደ ልጇ ወደ ጌታችን ኢየሱስ ክርስቶስ የመማጸኛ ጸሎት እንድናቀርብ ቅዱስነታቸው አደራ ማለታቸው ይታወሳል። በዚህም መሰረት የመቁጠሪያ ጸሎት እየተደረገ ይገኛል። በዚህ የግንቦት ወር ይህንን የማርያም ወር በመባል የሚታወቀውን የግንቦት ወር አስመልክተን የመቁጠሪያ ጸሎት አጀማመሩንና በውስጡ አቅፎ የያዘውን የተለያዩ ምስጢራትን በተመለከተ ያዘጋጀነውን አስተምሮ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በሚያዝያ 25 2010 ዓ.ም በቅድስት ማርታ የጸሎት ቤት ካህናት ምእመናንና ደናግላን በተገኙበት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት እምነትን ለማሰራጨት አስፈላጊ የሆኑ ባህሪያትን በተመለከተ የተናገሩት ቅዱስነታቸው እምነትን ማሰራጨት የሚቻለው በፍቅርና በሕይወት ምስክርነት ብቻ እንደሆነ መግለጻቸውን ለመረዳት ተችሏል። እምነትን ማሰራጨት ማለት ሌላ ሰው የነበረውን እምነት ሙሉ በሙሉ በመለወጥ እኛ የምንከተለውን እምነት እንዲከተል ማድረግ ማለት እንዳልሆነ በስብከታቸው የገለጹት ቅዱስነታቸው ሰዎች የነበራቸውን እምነት በመለወጥ እኛ የምንከተለውን እምነት ወይም እኛ የምንከተለውን የእምነት ባህል እንዲከተሉ ማድረግ ማለት እንዳልሆነ አበክረው ገልጸው እምነትን ማሰራጨት ማለት በፍቅር የሕይወት ምስክርነትን ማድረግ ማለት እንደሆነ ቅዱስነታቸው በአጽንኦት ገልጸዋል። እምነት ልክ እንደ አንድ ዕቃ ለሰው የሚሰጥ ነገር ሳይሆን ከውስጣችን የሚወለድ ነገር መሆኑን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው እምነትን ማሰራጨት ማለት መረጃ መስጠት ማለት አይደለም፣ ነገር ግን በክርስቶስ መሠረቱን ያደረገ ልብ መፍጠር ማለት ነው ብለዋል። ይህንን በተመለከተ ቅዱስነታቸው የሚከተለውን ብለዋል። እምነትን ማሰራጨት ማለት መረጃን መስጠት ማለት አይደለም፣ በኢየሱስ ላይ መሠረቱን ያደረገ ልብ መፍጠር ማለት ነው እንጂ። እምነትን እንዲሁ በዘልማድ እስቲ ይህንን መጽሐፍ አንብበው በደንብ አጥናውና ከዚያም በኋላ አጠምቀሃለሁ በማለት የሚሰራጭ ነገር አይደለም፣ በፍጹም አይደለም። እምነትን የማሰራጫ መንገድ ከዚህ መንገድ በጣም የተለየ ነው። እኛ የተቀበልነውን ነገር ብቻ ነው ለሌሎች ሰዎች መስጠት የምንችለው። ይህ የአንድ ክርስቲያን ተግዳሮት ነው። እምነትን በማሰራጨት ሂደት ውስጥ ፍሬያማ መሆን ያስፈልጋል። ይህም ቤተ ክርስቲያንን እየገጠማት ያለ ተግዳሮት ነው። ፍሬያማ የሆነች እናት መሆን፣ በእምነት የታነጹ ልጆችን መውለድ የቤተ ክርስቲያን ተግዳሮት ነው ማለታቸው ተገልጿል። እምነትን ማሰራጨት ከፍተኛ የሆነ ርህራሄንና ፍቅርን እንደሚፈልግ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በዚህ ረገድ ለዘመናት ያህል በቤተሰብ ውስጥ እምነትን ከቅድመ አያቶቻችን ወደ አያቶቻችን፣ ከአያቶቻችን ወደ እናት አባቶቻችን፣ ከእናት አባቶቻችን ወደ ልጆች እምነት እየተላለፈ የመጣው በቃልና በወሬ ብቻ ሳይሆን በርህራሄና በፍቅር እንደሆነ ከገለጹ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል። ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሚያዝያ 25 2010 ዓ.ም ዕለታዊ ስርጭታችንን ነው። የቅድስት መንበር የዜናና የህትመት ክፍል በትላንትናው ዕለት ቅድስት መንበር ከቻይና ጋር ያላትን ግንኙነት በተመለከተ ባወጣው መግለጫ እንደገለጸው ከቻይና መንግስት ጋር ቅድስት መንበር በተከታታይ እያደረገችው የምትገኘው የዲፕሎማሲ ግንኙነት ወደ አንድ ወሳኝ አወንታዊ እርምጃ እየተለወጠ መሄዱን የሚያሳዩ በርካታ ምልክቶች እንደሚታዩ አስታወቀ። በቻይናና በቅድስት መንበር መካከል ያለው ግንኙነት ይበልጡን ለማጠናከር በማሰብ በቅርቡ በሮም ከተማ በሁለቱ ማለትም በቅድስት መንበርና በቻይና መንግስት ተወካዮች ተገናኝተው መመካከራቸውን ያስታወሰው የቅድስት መንበር የህትመትና የዜና ክፍል መግለጫ የካቶሊክ ቤተክርስቲያንን በተመለከተ ከቻይና መንግስት ጋር በጥልና በክርክር መንፈስ ሳይሆን ገንቢ በሆነ ሁኔታ ድርድሮችና መግባባቶች እየተገኙ መሆናቸውን መግለጫው ጨምሮ የገለጸ ሲሆን በተለይም ደግሞ ቅድስት መንበር በቻይና የካቶሊክ ጳጳስ ለመሾም ያላትን ፍላጎት በተመለከተ የቻይና መንግስት አቋም አሁንም ጠንካራ በመሆኑ የተነሳ በቻይና የካቶሊክ ቤተክርስቲያን ጳጳስ ለመሾም እየተደረገ ያለው ውይይት አሁንም ያልተፈታ በመሆኑ የተነሳ በጥል መንፈስ ሳይሆን በመግባባት መንፈስ አሁንም ድርድሩ እንደቀጠለ ለመረዳት ተችሏል። በአሁኑ ወቅት በቻይና መንግስትና በቫቲካን መካከል ያለው ግንኙነት ጥሩ የሚባል ደረጃ ላይ ቢሆንም በሁለቱ አገራት መካከል የሚደረገው ውይይት ኦፊሴላዊ በሆነ መንገድ ብቻ ሳይሆን በሐዋርያዊ ተግባርም ሳይቀር መደገፍ ያለበት በመሆኑ የተነሳ በአንድ ጊዜ ምህታታዊ በሆነ መልኩ ወደ አንድ አመርቂ ውጤት የሚቀየር ሳይሆን ቀስ በቀስ በሂደት የሚመጣ እንደሆነም ከቅድስት መንበር የዜናና የህትመት ቢሮ ያገኘነው መረጃ ያስረዳል።
Mekine yatım hol, le alem izmedane mekine yatım hol iş. ክብራንና ክብራት አድማጮቻችን እምነታችን ይህ ነው በሚል አርእስት ወደ እናንተ አድማጮቻችን ዘወትር ሐሙስ በዚሁ ሰዓት የምናቀርበው ሳምንታዊ ዝግጅታችን አሁን ጀመረ። በዛሬው ዕለት የምናቀርብላችሁ አስተምህሮ የካቶሊክ እምነታችን ምንነት፣ ካቶሊክ በመሆናችን የሚሰማን ደስታ በሚል አርእስት የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን በ2007 ዓ.ም ምረት ካሳተመው መጽሐፍ ላይ ያገኘነውን የመቁጠሪያ ጸሎት አጭር ታሪክ የተመለከተ ይሆናል። የማቀርብላችሁ ማክዳ ዮሐንስ ነኝ። አብራችሁን በመሆን ዝግጅታችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የመቁጠሪያ ጸሎት እንዴት የካቶሊካውያን ጸሎት ሊሆን እንደቻለ የሚያሳይ አጭር ታሪክ። ከጥንት ጀምሮ ገዳማውያን፣ ካህናት፣ ሲስተሮች ወይም እህቶች፣ ወንድሞች ሁሉ 150ውን መዝሙረ ዳዊት ለዕለታዊ ጸሎት ይጠቀሙ ነበር። ሆኖም ግን ይህ በቤታቸው ሆነው ለመጸለይ ለሚፈልጉ ምእመናን አስቸጋሪ ነበር። ምክንያቱም በድሮ ጊዜ መዝሙረ ዳዊት ማግኘት በጣም ከባድ ስለነበር ነው። እንደ ዛሬ መጽሐፍትን በህትመት የማባዛት ስልጣኔ ባልዳበረበት ዘመን ስለነበር እያንዳንዱ መጽሐፍ በእጅ ነበር የሚጻፈው። ከዚህም በተጨማሪ ብዙ ህዝብ ማንበብና መጻፍ አይችልም ነበር። በዚህ ሁኔታ የነበረው የእግዚአብሔር ህዝብ የመቁጠሪያ ጸሎት ፈጠረ። 150 ጊዜ ጸጋ የሞላሽ ማርያም እየተባለ የክርስቶስን የልጅነት ህይወቱን፣ ስቃዩንና ሞቱን እንዲሁም ከሞት መነሳቱን እያሰላሰሉ መጸለይ ተጀመረ። በቅርቡ ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የኢየሱስን ይፋዊ ህይወቱንና ስራውን የሚያስታውሱ 5 ምስጢራትን በመጨመር የብርሃን ምስጢራት ተብለው እንዲጠሩ ደንግገዋል። እመቤታችን ቅድስት ድንግል ማርያም በፈረንሳይ አገር ሉርድ በተባለ ስፍራና በፖርቹጋል አገር ፋቲማ በተባለ ስፍራ ለ3 ህፃናት በተገለጠችበት ጊዜም የመቁጠሪያ ጸሎትን አዘውትረው እንዲጸልዩ ታበረታታቸው ነበር። የመቁጠሪያ ጸሎት በምናደርስበት ጊዜ ለመቁጠር እንዲያመቸን ከእንጨት ወይም ከብረት የተሰሩ ድቡልቡል ክብ ነገሮች ለመቁጠር እንጠቀማለን። ይህ የመቁጠሪያ ጸሎት ጉዟችንን ከማርያም ጋር በፍቅር እንድንጓዝ ይረዳናል። በክርስቶስ ህይወት ዙሪያ በምናደርገው የመቁጠሪያ ጸሎት ጉዞ 4 ደረጃዎች አሉት። የመጀመሪያው ደረጃ የክርስቶስን የመጀመሪያዎቹ የ12 ዓመታት ህይወቱን የሚመለከቱ ሲሆኑ እነሱም የደስታ ምስጢራት ተብለው ይጠራሉ። ሁለተኛው ደረጃ የክርስቶስን ይፋዊ ህይወቱንና ስራዎቹን የሚመለከቱ ሲሆኑ እነሱም የብርሃን ምስጢራት ይባላሉ። ሶስተኛው ደረጃ የኢየሱስን ስቃይና ሞቱን የሚያስታውሱ ክፍሎች ናቸው። እነዚህ ክፍሎች የህማም ምስጢራት ይባላሉ። አራተኛው ደረጃ የክርስቶስን ከሙታን መነሳት የሚያስታውሱ ናቸው። እነዚህ ደግሞ የክብር ምስጢራት ተብለው ይጠራሉ። ከእያንዳንዱ 10 ጸጋይ ሞላሽ በኋላ የሚደገመው የፋጢማ ጸሎት። ከእያንዳንዱ 10 ጸጋ የሞላሽ በኋላ የሚከተለውን የፋጢማ ጸሎት ተብሎ የሚጠራውን ጸሎት እንደግማለን። ጌታ ሆይ በደላችንን ይቅር በለን፣ ከገሃነም እሳት ሰውረን፣ ለነፍሳት ሁሉና ያንተ ምሕረት ለሚያስፈልጋቸው ሁሉ መንግሥተ ሰማይን እንድትከፍትላቸው እንለምንሃለን። የመቁጠሪያ ጸሎትን እንዴት መጸለይ እንዳለብን የሚያሳይ ምሳሌ። እዚህ ላይ የመጀመሪያዎቹን 10ዎች ወይም የመጀመሪያ የደስታ ምስጢር እንዴት እንደሚጸለይ እንይ። ክርስቶስ በመንፈስ ቅዱስ አማካይነት ተጸነሰ። በዚህ ምስጢር ሊቀ መላእክቱ ቅዱስ ገብርኤል ወደ እመቤታችን ቅድስት ድንግል ማርያም ቤት ሲገባ በሐሳባችን እናስተውላለን። ከዚያም 10ን ጸጋይ ሞላሽ እናደርሳለን። ይህ 10ሩ ጸጋይ ሞላሽ ለእርሷ በጣም ቅርብ እንድንሆን ይረዳናል። በተጨማሪም በጸጥታ እየጸለይን በመላእክቱ በስራት ጊዜ የማርያምን ቤት የሞላውን ራስን በመምላት ለእግዚአብሔር የመክፈትን ድባብ መንፈስ እንቃኛለን። የመቁጠሪያ ፍሬዎችን ወይም ሮዛሪ ቢድስን የያዘ ገመድ። የመቁጠሪያ ጸሎታችንን መስቀሉ ያለበትን ቦታ በመያዝ የሐዋርያት ጸሎተ ሃይማኖት በመድገም እንጀምራለን። ከዚያም በኋላ 3ቱን ትንንሽ ድቡልቡል ፍሬዎች አንድ በአንድ በመያዝ እግዚአብሔር እምነት፣ ተስፋና ፍቅር እንዲሰጠን እንጸልያለን። ከዚህ በኋላ ከእያንዳንዱ 10 ጸጋይ ሞላሽ በፊት በሰማይ የምትኖር አባታችን ሆይ የሚለውን ጸሎት እናደርሳለን። 10ሩን ጸጋይ ሞላሽ በመናደርስበት ጊዜ 10ሩን ድቡልቡሎች እንቆጥራለን። ከእያንዳንዱ 10 ጸጋይ ሞላሽ በኋላ ለአብና ለወልድ ለመንፈስ ቅዱስም ምስጋና ይሁን የሚለውን ጸሎት እናደርሳለን። የደስታ ምስጢራት። በክርስቶስ ሕይወት ውስጥ የመጀመሪያው ደረጃ የመጀመሪያዎቹ 12 ዓመታት። 1. የጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል መጸነስ። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38። 2. የእመቤታችን ቅድስት ድንግል ማርያም ቅድስት ኤልሳቤጥን መጎብኘት። የሉቃስ ወንጌል ምዕራፍ 1 ከቁጥር 39 እስከ 56። 3. ጌታችን ኢየሱስ ክርስቶስ በቤተልሔም በከብቶች በረት ውስጥ መወለድ። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 7። 4. ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መቅረብ። የሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ 32። 5. የጌታችን ኢየሱስ ክርስቶስ በቤተ መቅደስ ውስጥ መገኘት። የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 52። የብርሃን ምስጢራት። በክርስቶስ ሕይወት ውስጥ ሁለተኛው ደረጃ የኢየሱስ ክርስቶስ ይፋዊ ሕይወት። የብርሃን ምስጢራት ክርስቶስ በመጨረሻዎቹ 3 ሰዓታት ውስጥ የሰራቸውን ሥራዎች እያስታወስን እንድንጸልይ ይረዳናል። በዚህ ወቅት የምናደርሳቸው 10ሩ ጸጋይ ሞላሽ ጸሎቶች ትንሽ ጊዜ ቆም ብለን በክርስቶስ ሕይወት የተከሰቱት ክስተቶችን እያሰብን እንድንቆይና ከማርያም ጋር ሆነን ወደ ክርስቶስ አትኩረን እንድንመለከት እንዲሁም እንደ ማርያም እርሱን ከልብ ማዳመጥ እንድንችል ይረዱናል። 1. ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠመቀ። የሉቃስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17። 2. ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ውሃን ወደ ወይን ጠጅ ቀየረ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11። 3. ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር መንግሥት ሰበከ። የማርቆስ ወንጌል ምዕራፍ 1 ቁጥር 15። 4. ጌታችን ኢየሱስ ክርስቶስ ክብሩን በደብረ ታቦር ላይ ገለጸ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 13። 5. ጌታችን ኢየሱስ ክርስቶስ ቅዱስ ቁርባንን ሰጠን። የሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 20። ክቡራንና ክቡራት አድማጮቻችን ቀደም ሲል ያዳመጣችሁት አስተምሮ የካቶሊክ እምነታችን ምንነት ካቶሊክ በመሆናችን የሚሰማን ደስታ በሚል አርዕስት የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን በ2007 ዓ.ም ካሳተመው መጽሐፍ ላይ ያገኘነውን የምግጸረ ጸሎት አጭር ታሪክ የተመለከተ ነበር። በሚቀጥለው ሳምንት ተመሳሳይ ዝግጅት ይዘን እንቀርብላችኋለን። እስከዛው ቸር እንሰንብት።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።